በእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
ተሳለፍ ያለረኛ ተስፋ ቢዘነ በርኩመተ ገይር ለኪላን ብቻኛ አንተ ያዘንከለኝ ሩሩ መድኒ ጌታ ኢየሱስ ዛሬም ለዘላለም ተመተራቲ ከበደለ መንጻቲ የቀርታ ማኘቲ ይፈ ኢየሱስ ትከሻተ መቼኝ ተከፈተ መቼኝ ማደሪያተ መቼኝ ለኔ ጌታ ሆይ ባንተ መተራቲ ከበደለ መንጻቲ ሰብ ሽታ ሰተቀሪ መተካይ ጌታ ሰተጋፋቲ መመደሪ ፈፍክሪ ያቀረብከኝ ወገን ይወክልኝ ጌታ ኢየሱስ ዛሬም ለዘላለም ስማ ተመተራቲ ከበደለ መንጻቲ የቀርታ ማኘቲ ይፈ ኢየሱስ ትከሻተ መቼኝ ተከፈተ መቼኝ ማደሪያተ መቼኝ ለኔ ተመተራቲ ከበደለ መንጻቲ የቀርታ ማኘቴ ኢየሱስ ትከሻተ መቼኝ ተከፈተ መቼኝ ማደሪያተ መቼኝ ለኔ ተስፋብስ ምስኪን ወነካለም ዳርቻ የጠራህ የህይወትን አክሊል በቅዱስ እጆች ያለበስከኝ አንተ በደም በቅዱስ ማደሪያ የተከልከኝ እኔ ምን እላለሁ ስማ ይንገስልኝ ስማ ይንገስልኝ ጌታ ሆይ አንተ ከመተራቲ ከበደል መንሳቲ የከርታ ማግኘት ተመቸኝ ማደሪያ ተመቸኝ ላይ ተመተራቲ ከበደለ መንሳቲ የከርታ ማግኘት
አው ጌታ ኢየሱስ ክርስቶስ እግዚአብሔር ልጅ ሞትን ድል አድርገ በአባት ቀኝ ተቀመጥክ አንተ ሆይ ትክሻህ ለሰው ልጆች ሁሉ ይመቻል አንተ መደገፊያ አንተን መታመኛ ለሚያደርጉ ሁሉ አንተ ትመቻለህ ሰላምን በሰው ልብ ውስጥ እንዳንተ የሚሰጥ ማን ነው ጌታችን ሆይ ያለፈውን ቀን አሳልፈ እንደገና ደግሞ በዚህች ምሽት ነው ካንተ ቃል ካንተ ማድ እግዚአብሔር ሆይ ለመመገብ ደግሞ እኛ ልጆች ተሰብስበናል እግዚአብሔር ሆይ የሚረባንን ነገር ያስካንተነ የዘላለም ሕይወት ባንተ እጅን ያለው ካሁንስ በኋላ ወዴት እንሄዳለን እግዚአብሔር አምላካችን ሆይ ልባችን ያለምን ነገር ወዶ ካንተ ፈቀቅ እንዳይል እንዳንሽራተት በመንፈስ ቅዱስ ኃይል ያዘን ልባችንን ግዛ እግዚአብሔር ሆይ ያልተገረዘ ሸለፈት ካለ በኢየሱስ ክርስቶስም ከእያንዳንዳችን ሕይወት ላይ እንድትቆርጥ እንለምንሃለን እግዚአብሔር አምላካችን ሆይ ማደስ መለወጥ ብቻ ሳይሆን አዲስን ልብ መስጠትን አንተ ታውቅበታለህና ልባችንን ባንተ ፍቅር ቀይረው እግዚአብሔር አምላካችን ሆይ ላንተ የሚኖር ለሌሎችም ደግሞ ምስክር ሊሆን የሚችልን ሕይወት በውስጣችን እንድትፈጥር እንለምንሃለን እግዚአብሔር አባታችንና አምላካችን ሆይ በቀረው የሕይወት ዘመናችን ሁሉ እነሆ ለሌሎች የምንነበብ ለሌሎችም ደግሞ ተገልጸን ቆንጆ ምስክር መሆን የምንችል ወንጌሎች አድርገ ከቦታ ቦታ እንድታንቀሳቅሰን እንለምንሃለን የተመገብነውን ያደግንበትን ይህን ቃልህን ደግሞ ለሌሎች የምንሰጥበትን ለሌሎች የምንመሰክርበትን ጸጋ ስጠን እግዚአብሔር አምላካችን ሆይ በዚህ ምሽት ደግሞ አንተ በቃልህ ውስጥ ታምራትን ማየት እንድንችል እርዳን በደላችንና ድካማችንንም ሁሉ ይቅር በለን በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም አሜን ሰላም ጤና ይስጥልኝ ክብራን አድማጮቻችን እንደምን አመሻችሁ ሰላምታዬን አልዘነጋሁትም ያው እንደ ተለመደው የእግዚአብሔር ፍቅርና ውለታ ልባችንን ስለሚያነሳሳ ስሙን ከፍና አድርግ ብለን እንጂ በትላንትናው ምሽት ክፍለ ጊዜ ጥናታችን ከመዝሙር 5 የማለዳ ጸሎት በመከራና በችግር ወቅት የእግዚአብሔር ሰው ለእግዚአብሔር ያቀረበውን ልመና አለፍ ብለን ደግሞ ከመዝሙር 6 ምህረትን ለመቀበል የቀረበ ጸሎትና እንደገና ከመዝሙር 7 ደግሞ ስለ በቀል ዳዊት ያቀረበውን ጸሎት በስፋት አንድ በአንድ መመልከታችን የሚታወስ ነው። ዛሬም ደግሞ ምዕራፍ 8ን ከዚያው ክፍል ይዘንላችሁ ቀርበናልና እንደ ተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መዝሙር 8ን አውጡ። ወዳጆቼ ይህ ክፍል ማለትም መዝሙር 8 ስለ መሲሁ በስጋ መገለጥና በመጨረሻም ስለሚቀዳጀው ድል ያመለክታል። ቶሎ ቶሎ ጻፍ ጻፍ አድርጉ። መዝሙር 8 ስለ መሲሁ በስጋ መገለጥና በመጨረሻም ስለሚቀዳጀው ድል ያሳያል ወይም ደግሞ ያመለክታል ማለት ነው። የመሲሁ መዝሙሮች በመባል የሚታወቁ ክፍሎች ይህን ስያሜ ያገኙት በስፋት በአዲስ ኪዳን በመጠቀሳቸው እና ከኢየሱስ ክርስቶስ ጋር ቀጥታ ተያያዥነት ያላቸውን ጉዳዮች በማስፈራቸው ነው። መዝሙር 8 በአዲስ ኪዳን ውስጥ 3 ጊዜ ተጠቅሷል። ይህን ልብ በሉ። መዝሙር 8 በአዲስ ኪዳን ውስጥ 3 ጊዜ ተጠቅሶ እናገኛለን። ጌታ ራሱም ከዚህ መዝሙር በመጥቀስ ተናግሯል። ከማቴዎስ 21 ጌታ በድል አድራጊነት ወደ ኢየሩሳሌም እንደገባ እናነባለን። በዚያ ጊዜ በመቅደስ የነበሩ ሕፃናት ሆሳዕና ለዳዊት ልጅ በማለት ሲጮሁና ሲዘምሩ ነበር። ማቴዎስ 21 ቁጥር 9ን መመልከት ይቻላል። ማቴዎስ ምዕራፍ 21 ቁጥር 9 ይህን የተመለከቱ ጻፎችና ፈሪሳውያን ምን ይያሉ እንደሆነ አሰማምን በማለት ጌታን ጠየቁት። ኢየሱስም መልሶ እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስ ያዘጋጀ የሚለውን ቃል ከቶ አላነበባችሁ ምን አላቸው። ጌታ ይህን ቃል ጠቅሶ የመለሰላቸው ከመዝሙር 8 ቁጥር 2 ነበር። አስደንቃችሁ ምን? ይህ ምዕራፍ የተጠቀሰበት ሌላው የአዲስ ኪዳን ክፍል ደግሞ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 27 ነው። አንደኛ ቆሮንቶስ ምዕራፍ 27 ይሄ መዝሙር 8 የተጠቀሰበት ሌላኛው የአዲስ ኪዳን ክፍል ነው። ክፍሉ የሚናገረው አንድ ቀን ሁሉም ነገር ከክርስቶስ እግር ወይም ስልጣን ስር እንደሚውል ነው። ይሁን እንጂ ይህን ሁኔታ በተሟላ መልኩ የሚነግረን ከዕብራውያን ምዕራፍ 2 ከቁጥር 5 እስከ 8 ያለው ነው። ዕብራውያን ምዕራፍ 2 ከቁጥር 5 እስከ 8 ያለውን በኋላ ተመልከቱ። ስለርሱ የምንናገርበትን የሚመጣውን ዓለም ለመላእክት ያስገዛው አይደለምና፣ ነገር ግን አንዱ በአንድ ስፍራ ታስበው ዘንድ ሰው ምንድነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆቼም ሥራ ላይ ሾምከው፣ ሁሉን ከእግሩ በታች አስገዛህለት ይላል። ይህ ስለ መሲሁ ወይም ስለ ክርስቶስ የሚጀምረው አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏልና በሚለው ነው። የሚደመደመውም አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ በሚለው ነው። የሚገርም ክፍል ነው። ይህ የሚናገረው ወገኖቼ በአሁኑ ጊዜ ስላለው ሁኔታ አይደለም። እንደሚታወቀው የእግዚአብሔር ስም በመላው ዓለም በሚመሰገንበት ዘመን ላይ አይደለም ያለ ነው። እንዲያውም ሰዎች ስለ እግዚአብሔር ማሰብም ሆነ መናገር በማይፈልጉበት ዘመንም ላይ አይደለንም ያለ ነው። ሁልጊዜ ጥፋትና እልቂትን ከእግዚአብሔር ጋር እናያይዘዋለን። ስለ ተደረገልን መልካምና በጎ ነገር እርሱን የምናመሰግን ግን እጅግ ጥቂቶች ነን። ወዳጆቼ የእግዚአብሔር ስም እጅጉን እየተመሰገነ አይደለም? የዚህ የመዝሙር 8 የመጀመሪያ ጥቅስ የወደፊቱን የሚመለከት አስደናቂ ትንቢት ነው። ክፍሉ አጽንኦት የሚሰጠው ስለ መሲሁ ሲሆን፣ ልብ በሉ ይህ መዝሙር 8 አጽንኦት የሚሰጠው ስለ መሲሁ ሲሆን በሥጋ መገለጡንና እንደ ሰው ድል ማድረጉንም ያመለክታል። ቶሎ ጻፍ ጻፍ አድርጉ። በሥጋ መገለጡንና እንደ ሰው ድል ማድረጉንም ያመለክታል። ከመዝሙር 2 የሰው ልጅ በእግዚአብሔር ላይ ማመጹን፣ ልብ በሉ ከመዝሙር 2 የሰው ልጅ በእግዚአብሔር ላይ ማመጹን፣ በእግዚአብሔር ላይ በጠላትነት መነሳቱን አይተናል። ከመዝሙር 8 የምንመለከተው ግን በመጨረሻ የእግዚአብሔር ስም በምድር ሁሉ እንደሚመሰገንና የሰው ልጅም ሙሉ በሙሉ ምድርን መቆጣጠርና መግዛት መቻሉን ነው። ልብ በሉ ከዚህ ከመዝሙር 8 የምንመለከተው በመጨረሻ የእግዚአብሔር ስም በምድር ሁሉ እንደሚመሰገንና የሰው ልጅም ሙሉ በሙሉ ምድርን መቆጣጠርና መግዛት መቻሉን ነው። መዝሙር 8ና መዝሙር 84 ለመዘምራን አለቃ በዋሽንት የዳዊት መዝሙር ለመዘምራን አለቃ በዋሽንት የዳዊት መዝሙር የሚል ርዕስ ተሰጥቷቸዋል። አንድ ስላይሁድ ባህል ጥናት ያደረጉ ምሁር እንደሚናገሩት ዋሽንት የሚለው ያማርኛ ቃል ጊት ከሚለው የብራይስት ቃል የተተረጎመ ነው ይላሉ። ልብ በሉ፣ ዋሽንት የሚለው ያማርኛ ቃል ጊት ከሚለው የብራይስት ቃል የተተረጎመ ነው ይላሉ። የተወሰደው ጋት ከሚለው የፍልስጤም አገር ስም ነው። ይህ ቃል የተወሰደው ጋት ከሚባለው የፍልስጤም አገር ስም ነው። እንደምታውቁት ዳዊት ከሳኦል ፊት በሸሸበት ጊዜ ጋት በመትባል የፍልስጤማውያን አገር ይኖር ነበር። ምናልባትም ለመጀመሪያ ጊዜ ዋሽንግተን ያየውና መጫወት የቻለው እዚያ በነበረበት አገር ሳይሆን እንደማይቀር ይታሰባል። እስቲላችሁ ምናልባትም ለመጀመሪያ ጊዜ ዋሽንግተን ያየውና መጫወት የቻለው እዚያ በፍልስጤማውያን አገር ጋት በመትባል ከተማ ወይም ስፍራ ወይም መንደር ሲኖር በነበረበት ጊዜ እንደማይሆን ይታሰባል። በኋላም ይህንኑ የሙዚቃ መሳሪያ ለእስራኤል ሳስተዋውቅ አልቀረም። አንዳንድ ሰዎች መዝሙር 8 ዳዊት በልጁ ሞት ምክንያት የጻፈው ወይም የተቀኘው ቅኔ ሳይሆን እንደማይቀር ያስባሉ። ቶሎ ጻፍ አድርጉ። አንዳንድ ሰዎች መዝሙር 8 ዳዊት በልጁ ሞት ምክንያት የጻፈው ወይም የተቀኘው ቅኔ ሳይሆን እንደማይቀር ያስባሉ። በመሰረቱ ግን ይህ አባባል ያልተጻፈውን ከማንበብ ተለይቶ የሚታይ አይመስለኝም። ይህ መዝሙር ማለትም መዝሙር 8 እኛ ከምናስበውና ከምንገምተው በላይ ጥልቅ ትርጉም አለው። በዚህ ክፍል ውስጥ ማለትም በመዝሙር 8 ውስጥ ዳዊት ስለ ጨረቃና ስለ ከዋክብት እንዲሁም በጠቅላላ ተፈጥሮን በተመለከተ የሚናገር ነገር አለው። ሌላው ይህን የሚመስል ይዘት ያለው ክፍል ደግሞ መዝሙር 19 ነው። ፀሐይ አለመጠቀሷን ግን ልብ ይሏል። በዚህ ክፍል ውስጥ እስቲ መዝሙር 8 ቁጥር 1 እና 2 እንመልከት። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ፣ ስለ ጠላትህ ጠላትንና ቂመኛን ለማጥፋት ይላል። በአንድ ወቅት ጌታ ኢየሱስ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ እግዚአብሔር መንግሥት መግባት አትችሉም በማለት ተናግሮ ነበር። ማቴዎስ 18 ቁጥር 3ን ልብ ይሏል። ማቴዎስ ምዕራፍ 18 ቁጥር 3 አባባሉ ከላይ የተመለከትነውን ጥቅስ ትርጉምና መልእክት የሚያብራራ ነው። ጌታ ወደ ኢየሩሳሌም በገባበት ጊዜ ሆሳዕና ለዳዊት ልጅ በማለት በመዝሙር የተቀበሉት ሕፃናት ነበሩ። ማቴዎስ ምዕራፍ 21 ቁጥር 15ን ልብ ይሏል። ማቴዎስ 21 ቁጥር 15 እንደ ሕፃናት ገርና የዋህ መሆን አለብን ወዳጆቼ። ትምክህትና ትዕቢታችንን ትተን እንደ ሕፃናት እምነታችንን በእግዚአብሔር ላይ ማድረግ አለብን። ባጭር አነጋገር ወይም ደግሞ በግልጽ አነጋገር ዳግም መወለድ አለብን ማለት ነው። በዚህ በመዝሙር 8 የእግዚአብሔርን ፈጣሪነት ሰዎችና ሌሎች ነገሮች ደግሞ ፍጡራን መሆናቸውን እንመለከታለን። ቀጥሎ ያለው ጥቅስ በፈጣሪና ፍጡር መካከል ያለውን ግንኙነት ነው። ቁጥር 3ን ተመልከቱ። የጣቶችህን ሥራ ሰማዮችን ባየው ጊዜ ጨረቃንና ከዋክብትን አንተ የሰራሃቸውን ይላል። የሰራሃቸው የሚለውን ቃል በቦታ በቦታቸው ያስቀመጥካቸው ተብሎ ሊተረጎም ይችላል። ከዋክብትና ልብ በሉ፣ ከዋክብትና ጨረቃ በየተመደበላቸው ስፍራ ያሉት እግዚአብሔር ስፍራ ስላስያዛቸው ነው። ለምሳሌ ያህል አንዳንድ በተወሰነላቸው ስፍራ መቀመጥ የሚገባቸው ነገሮች በየቤታችን ይኖሩናል። ነገሮች ቦታ ቦታቸውን ካልያዙ መመሰቃቀልና ህውከት ይኖራል። እንደዚሁም እግዚአብሔር በመደበላቸው ቦታ ፍጥረታትን አኑሯል። ሰማያት የእግዚአብሔር ጣቶች ሥራ ናቸው። መጽሐፍ ቅዱስ ደህንነትን በተመለከተ ሲናገር የእግዚአብሔር ክንድ ለማን ተገልጧል ይላል። ኢሳይያስ 53 ቁጥር 1 ሰማይና ምድርን በተመለከተ ግን የጣቶቹ ሥራ እንደሆነ ይናገራል። አንዲት ባለሙያ ሴት እንደምትጠልፈው ጥልፍ ሰማይና ምድርም የርሱ ጣት ሥራዎች ናቸው። እግዚአብሔር ወዳጆቼ በፍጥረታት አማካይነት ክብሩን ገልጧል። ይሁን እንጂ እኛ የምናመልከው ፈጣሪን እንጂ ፍጡራንን አይደለም። ፍጥረታት ኃይልና ክብሩን ያሳያሉ። እግዚአብሔር ስለዚህ ድንቅ ሥራው የተመሰገነ ይሁን። ቁጥር 4 ደግሞ እንዲህ ይነበባል። ታስበው ዘንድ ሰው ምንድነው? ትጎበኘውስ ዘንድ የሰው ልጅ ምንድነው ይላል። ሰው ምንድነው የሚለው ጥያቄ ዛሬም ብዙዎችን ያከራከረ ያለ ጉዳይ ነው። ሰው እንዴት ሊፈጠር ቻለ የሚለው ጥያቄም ብዙዎችን ያሳስባቸዋል። መጽሐፍ ቅዱስ እንደሚነግረን ሰው የእግዚአብሔር ፍጥረት ነው፣ የእጁ ምሥራ ነው። እግዚአብሔር ፈጠረው በዚህ ምድርም አኖረው። የሰው ልጅ ግን በእግዚአብሔር ላይ አመጸ። አመጸኛና ኃጢአተኛ ስለሆነ ደግሞ እግዚአብሔር ሰውን ሊያስበውም ሊፈልገውም አይገባም ነበር። እግዚአብሔር ግን እንደዚህ አላደረገም። ስለዚህም ዘማሪው ታስበው ዘንድ ሰው ምንድነው? ለምን ይህን ሁሉ እንክብካቤ ያደረክለት? በማለት ይጠይቃል። የሰውን ልጅ እግዚአብሔር ወዳጆች ያስበው፣ እኔና እናንተንም አምላካችን እንዲሁ በምሕረቱ አሰበን፣ እንዲሁም ፈለገው። በኢየሱስ ክርስቶስ አማካይነትም ከዛሬ 2000 ዓመት በፊት ሰውን ለማዳን ወደዚህ ዓለም መጥቶ መስቀል ላይ ሞተ። ከዚህ ዓለም ውጪ ሰዎች የሚኖሩበት ፕላኔት መኖር አለመኖሩን እርግጠኛ አይደለም፣ ሊኖር ይችላል። ኢየሱስ የሞተው ግን በዚህ ዓለም ላለነው ሰዎች ብቻ ነበር። ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምዝጋና ዘውድ ከለልከው ይላል ቁጥር 5 ደግሞ። ኢየሱስ ክርስቶስ በመላእክት መልክና አምሳል ይገለጥ እንደነበር ከብሉይ ኪዳን መጻሕፍት መመልከት ይቻላል። አስተዋላችሁ? ኢየሱስ ክርስቶስ በመላእክት መልክና አምሳል ይገለጥ እንደነበር ከብሉይ ኪዳን መጻሕፍት መመልከት ይቻላል። ወደ ቤተልሔም የመጣው ግን በጣም ዝቅ ባለ ሁኔታ በሕፃን መልክ ተገልጦ ነበር። እጅግ የሚገርም ነው። ቁጥር 6ን እናንብብ። በእጆቼም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግዚአብሔር በታች አስገዛህለት ይላል። እግዚአብሔር በእጆቹ ሥራዎች ሁሉ ላይ የሰውን ልጅ ሾሞት ነበር። ሰው ግን ይህን ሹመትና ሥልጣን አጥቷል። እንደምንመለከተው ተፈጥሮን ከቁጥጥራችን ሥር አላደረግንም። ሳይንስ ተፈጥሮን እቆጣጠራለሁ ወይም ተቆጣጥሬያለሁ ብሎ ያስባል። ይሁን እንጂ ሳይንስ ተፈጥሮን በፍጹም አልተቆጣጠረም። እንዲያውም ከአንዳንድ ሁኔታ እንደምንመለከተው ሳይንስ ተፈጥሮን በክሏል። ቁጥር 7ና 8ን ተመልከቱ። በጎችንም ላሞችንም ሁሉ ደግሞም የምድረ በዳውን እንስሶች የሰማይንም ወፎች የባህርንም ማሶች በባህር መንገድ የሚሄደውን ሁሉ ይላል። እግዚአብሔር የፍጥረታት ሁሉ ባለቤት ነው። የምድር እንስሶችን የሰማይ ወፎችንና የባህር ዓሦችን ሁሉ የፈጠረ እርሱ ነው። እኔና እናንተንም የፈጠረ እርሱ ነው። ሮሜ ምዕራፍ 1 ቁጥር 20 የሚታየው ባህሪ እርሱም የዘላለም ኃይሉ ደግሞ ማምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጦ ነው ይታያልና ይላል። በዙሪያችን ካሉ ነገሮች ሁሉ የእግዚአብሔርን ፈጣሪነት መመልከት ይቻላል ወዳጆቼ። አቤቱ ጌታችን ይላል ቁጥር 9 ደግሞ፣ አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ ይላል። ዛሬ እንደዚያ ባይሆን እንኳ አንድ ቀን የእግዚአብሔር ስም በመላው ዓለም ይመሰገናል። በአሁኑ ጊዜ ፍጥረት ሁሉ በምጥና በጣር ውስጥ ነው። አንድ ቀን የፎይታ ረፍት የሚያደርግበትን ጊዜ ይጠብቃል። ሮሜ 8 ቁጥር 22ን በኋላ ተመልከቱ። እግዚአብሔር ከፍጥረታት ሁሉ በላይ ነው። ክብሩን ከሰማያት ሁሉ በላይ አድርጓል። ከ2000 ዓመት በፊት በቤተልሔም ተወልዶ የነበረው ጌታ ያለውም አሁን ማለቴ ነው በሰማያት በአባቱ ቀኝ ነው። በአሁኑ ጊዜ በእግዚአብሔር አብ ቀኝ ነው ጌታችን ያለው። እኛ ሁላችን ወዳጆቼ በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት ያብለጨለጭን መንፈስ ከመሆን ጌታ እንደሚደረግ ያ መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18ን በኋላ ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም፣ ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ምንኛ ወዳጆቼ አስደናቂና ብሩህ ተስፋ እየጠበቀን ነው። ደስ አይላችሁ ምን? እዚህ ላይ ማስተዋል ያለብን ይህ መዝሙር 8 ስለ መሲሁ የሚናገር ክፍል መሆኑን ነው። የክርስቶስን በሥጋ መገለጥ በመጨረሻም ስለሚቀዳጀው ድል ይናገራል። ምንኛ አስደናቂ ነው! እኔ ወዳጆቼ ከዚህ በላይ ለመናገር ቃላቶች አጠሩኝ። እግዚአብሔር ስለዚህ ድንቅ አሰራሩ ለዘላለም ይክበር ይመስገን።
እግዚአብሔር መንፈስ ነው በሥጋም ማይጠፍ የገን ታላቅ ነው በሥጋም ማይገመት ዛሬም እንደ ቀድሞ argo salamene sata menchun a tetko
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።